ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ። ኢትዮጵያዊ አሜሪካዊ ወዳጅ ወጣት ሁለተኛ ደረጃ ትምህርቱን ባስደናቂ ውጤት በማጠናቀቅ በዓለም አቀፍ ደረጃ ከፍተኛ ክብር በሚሰጣቸው 7 ትምህርት ቤቶች ተቀባይነት አግኝቷል። በመጪው የትምህርት ዘመን በሃርቫርድ ዩኒቨርሲቲ የዓለም አቀፍ ግንኙነት ትምህርቱን የሚጀምረው ኢትን ፍጹም ርሱ SAT በሰኞው የተማሪዎች የቀለም ትምህርት የብቃት ፈተና ላይ 1600 በማምጣት የመጨረሻውን ከፍተኛ ውጤት አስመዝግቧል። ስምኝሽ ቆየ ኢትንና አባቱን አነጋግራ ቀጣዩን ዘገባ አሰናድታለች።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኢታን ፍጹም ርስቱ ባለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው 7 ዩኒቨርሲቲዎች ተቀባይነት አግኝቷል። Harvard, Yale, Princeton, Columbia, Brown, Cornell እና Pennsylvania University. ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኢታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the Ivies came out on the same day.
ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤት ናውቄ ስለነበረ የነሱንም ውጤት ለማወቅ ጓጉቼ ነበረ። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበረ። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበረ።
ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛ ውቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኢታንን ተቀብለውታል። የኢታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
I think late April I went to their campus.
ባለፈው ሚያዝያ ወር ላይ ዩኒቨርሲቲውን ሂጄ ጎብኝቻለሁ። ብዙ ተማሪዎችንም ተወቅያለሁ። በዩኒቨርሲቲው ስር የሚገኘው የኢትዮጵያና ኤርትራውያን ማህበርም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማሳካት የሚፈልጓቸው ትልልቅ ሐሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው።
ይህ ብቻ አይደለም። ኢታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም SAT ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከርበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየአመቱ ፈተናውን ከሚወስዱ ከ2 ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 1% የሚሆኑት ብቻ ናቸው።
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበር። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማገኝ መስለኛል አልኩት። ስቀልድ ይሁን ታውቀኝ አላውቅም፣ ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከ2 አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኢታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ጠብቄዋለሁ። አሁን ለምሳሌ ትንሽ ወደኋላ እንዳለጋ ያደረገኝ ነገር ምንድነው? ኤርሊ ዲሲሽን አፕላይ አድርጎ ነበር ለየል Early decision ላይ it's not binding እና deferral ውስጥ ገብቶ ነበር። እንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበር ማለት የተወሰነ ነገሮች ይኖሩት ይችላሉ። 1-2-3 ላይ ጠፋም ይችላል። ግን 7ቱንም ያገኛል ብዬ አልጠበቅኩም ነበር። ኢቭን የልንም አልጠበቅኩም ነበር። ግን ያው የል ኢቭን ሬግለር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። ትልቅ ደስታ ነው። ቤተሰብም ትልቅ ልሽ የልፋት ዋጋችንም ነው። የእሱም ልፋት ነው፣ የቤተሰቡም። ይሄ የኛ የእኔና የእናቱ ብቻ ሳይሆን የሀያቶቹም ያክስቶቹም ልፋት አለበት።
ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት።
በሚገርምሽ ሁኔታ እስከ አምስተኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካዳሚክ ሆምወርክም ወይም ክላስ ወርክም ወይም ስራ ውጪ ብዙ ኤክስትራ ነገሮች እንሰራ ነበር። ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር። በጣም መጽሐፍም ያነባል። ከዛ ውጪ ኢቨን በቲቪ ደረጃ በሚባል ቲቪ አይቀርም ለልጆች መቼም፣ ከካርቶን ወይም ልጆች ፕሮግራም ከማየት ውጪ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጪ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ ላይ በጣም ትኩረት እናደርግ ነበረ። እንደ ፋሚሊም ቁጭ ብለን የምናየው እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ፣ ከሂስትሪ፣ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው።
የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጪ ደግሞ በቅድስት ስላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
For me, there's just the reason, a lot of the big reason I did all those things is there's just so many things.
እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበረ። ምክንያቱም መሮጥ እወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊ ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት የአቅሜን መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲው በምናመለክትበት ጊዜ ይጠቅማል። ኮሌጆች ሙሉ ስብዕና ያላቸው፣ ስለ ማህበረሰባቸው የሚጨነቁና ከክፍል ውጭ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን፣ አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸውን ነው የሚገልጹት።
ትልቁ ነገር ሁሉም ልጆች አንድ አይነት አይደሉም፣ ግን ሁሉም ልጆች በቂ የሆነ ምንድን ነው አዘ ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድን ነው ኢንትረስቱ፣ ምንድን ነው የሚወደው እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የኔ አመለካከት ነው። የኔ አመለካከት ምንድን ነው? ማንኛውም ልጅ ብዙ ጊዜ አሁን ቀርቷል የቻሌንጅ መደረግ። እኔ አሁን ኢተን ዜሮ ክላስ ያለ ሁለተኛ ክፍል ደብተር መጽሐፍቶች ነው እንዲያነብ እንዲሰራም ሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድቫንስ እያደረኩ ነው ቻሌንጅ ማድረገው አንዳንድ ነገሮች እና ቻሌንጅ ግዴታ 100% ያመጣል ማለት አይደለም፣ ግን እዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው ለልጆች። ያ ቤዙ ነው ነው።
ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
That's the question everybody asks.
ብዙ ሰው ይጠይቀኛል። የማደርጋቸው ነገሮች የማደርገው አላማዬ ሲሆን አይደለም። ምናልባት አንድ ቀን የመንግስት ስልጣን ሊይዝ ይችላልው ወይንም ፖለቲካ ውስጥ ገባለሁ። ከሆነ ጥሩ እድል ነው። ነገር ግን ያለፉትን 4 አመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። እድሉን ካገኘው ግን በእርግጠኝነት በደስታ አቀበለዋለሁ።
ኤታን ግን ባንድ ነገር እርግጠኛ ነው።
I'm very excited about what's happened. There's a lot
of የሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የምችላቸው ነገሮች እንዳሉም ይስማኛል። ትምርት እስኪጀምር ወደ ኮሌጅ እስከሚሄድ ቸኩያለሁ። አሁን ግን በዙሪያዬ የሆነ ላለው ነገር በጣም አመስጋኝ ነኝ። የሚከተለውን ለማየት ደግሞ ጓጉቻለሁ።
ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ።
ስመኝሽ ለቀደመው ዘገባ አመሰግናለሁ። ከቅርብ ጊዜ ወዲህ በማህበራዊ ትስስር መድረኮች በተለይም በዩቲዩብ እና በቲክቶክ ድረገጾች ተሰርተው በሚቀርቡ የፊልምና አጫጭር ድራማዎች ይዘቶች ላይ ቅሬታዎች እየተሰሙ ነው። መድረኮቹ ሁሉን ሰው ፊልም ሰሪ እንዲሆን የፈጠሩት እድል እንዳለ፣ በአንጻሩ ደግሞ የሙያዊ ስነ ምግባርና የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ አንድ ምክንያት ስለመሆኑም እየተነገረ ይገኛል። በዚህ ጉዳይ ላይ አስማማው አየነው ቀጣዩን ሰንቋል።
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎች እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ኃይሉ ትናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም፣ በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል፣ ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣው። እና ብዙ ተመልካቾች አሉ። ለምሳሌ እኛም የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይለዋል። እና በአጠቃላይ በደምብ ሳስተው ነው እየወረደ ነው የሚሉት። ግን አሁንም ሲኔማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ከስንዴው ጋር እንክርዳዱም አለና እንግዲህ ተመልካቹ ነው ያንን እያጠራ መሄድ አለን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና እሴት ታማኝ መሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲው እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲየም ወይም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል እያንዳንዱ ደራሲ። ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው።
እንቆቅልሽ፣ የሐምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ ድራማ ላይ በድርሰት ከተሳተፉ አንዷ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ዩንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩት እናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት፣ ከማህበረሰቡ መቅደም፣ አርቆ ማየት፣ ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለህ። እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን ለኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን፣ ያየናቸውን ፊልሞች ግን አንረሳም፣ ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው። እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑት ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት እድሎም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝ እኔ የልጆች እናት ነኝ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳኸው ደስ ያለኝ።
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በተለዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል።
እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል ተመልካችን የመምረጥ አቅም ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጂዮኑ ሰዎች ያዩታል፣ እንዲሁ ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል። እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው ድዳሜጁ። ግን እኛም ሀገር ብቻ አይደለም ያው እንደምታውቀው በዓለም አቀፍ ደረጃ ይህ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣው እና በኮጎኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል። እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊ ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ቤዛ ይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመንፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች።
የሀሳብ ነጻነቱን እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደ ማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን ሄደ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቱብ ላይ ያጫጭ ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህን ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችም ወይም ኮንቴንት ሰሪዎችን ማበረታታት ይችላል። እንዲሁም እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካች ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም እነሱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘ። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ይህ ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንደውም የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ አመገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንታሪ ሀያሲያን መብራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በኢትዮጵያ ፊልም ውስጥ ደጋግመን እንደምንናገረው ሀያሲ ቦታ ላይ ማንንም የለም ወይንም ኦልሞስት ማንንም የለም ነው የምንለው። ይሄ ነገር በመቁጠሩ ምክንያት ሀሳቡን የሚያስታታ አንዳንዴ ሳንግባባ ስንከር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው። ደራሲና ተደራሲ ብቻ ነው ያለው እና ሀያሲ የመጉደሉ ነገር ይመስለኛል። እና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አቅጥ ከማድረግ ይልቅ ቀድሞ መከላከል ያስፈልጋል።
ከሰሞኑ ልክ ያለፈን መጠጥ ሱስ ጦሰኝነት በአስቂኝ አቀራረብ የቃኝ ስለአውደር የአዲስ አበባ ላይ ቀርቧል። እሱን የተመለከተውን ዘገባ ደግሞ በመቀጠል እናቀርብላችኋለን። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኑስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጁ ወጣቶች ዓመት አልፎ ዓመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማህበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበር ነው። ለምሳሌ በሴተኛ አዳሪዎች ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራ ናቸው ነበሩ። በሽንት ቤት ዙሪያ በተለያዩ ርዕሶች ላይ ቢክ ያደረግን ካልተሳሳትኩ ለ13ኛ ዙር ነው ይህን ቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው።
የሰማችሁት ሲራክ ይልማን ነው። ከ20 ዓመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ስራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው።
በየዓመቱ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኘው ሁልጊዜ ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንሰራው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች የቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክ ሲያስረዳ፣
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ቅምቀማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረበ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን። ከሶስቱ ሰዓሊ እኔ 10 አካባቢ ደርሶ ሰርቻለሁ።
ከአመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። ባውደሩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይነ ከፋች ስለመሆናቸው ያውሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለ14ኛ ጊዜ በአኗል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላቅም ሌሎች ተቋማቶች ይህን አዘጋጅተው ሊሆን ይችላል። ግን ይሄ ጥምረት ለህይወት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ፣ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ዕለት ከዕለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኗል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው እንደኔ።
በዚህ አውደ ርዕይ ላይ የተሳተፉት ሲራክ ይልማ፣ በስርዓት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራክ ይልማ እንዲህ ገልጸዋል።
አብሮ ለ20 ዓመት በመዝለቅን የኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለህ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የኔን የስራዎችን ስህተት ሌላኛው ጓደኛ ያሳየኛል። ለይኩን ወይ ደግሞ አብሮን እየሰራ ያለው ብስራት ስህተቱን ያሳየኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኩንን ነው። አብሮ መስራት የሚያክል ነገር ምንም ነገር የለም።
የቅምቀማ አውደ ርዕይ አዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለእይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጥፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ዕለት ከዕለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤግዚቢሽን ጊዜ ያሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሰዓሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ኢቨን ፔንቲንጉም በስክላፕቸሩም በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ እና ይህንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር የምናንጸባርቅበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነች እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ።
ባረቄ ጠርሙስ፣ ጥርሶ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ፣ የዘንድሮውን ቅምቀማ አውደ ርዕይ የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ ደግነት ራ